የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። ለዛሬ አርብ የካቲት 18 2012 ዓመተ ምህረት ምሽት መሰናዷችን አንዱን መርጠን እናስተዋውቃችሁ። ማህበራዊ ርቀትን የመጠበቅ ጉዳይ ተግባራዊ የማይደረግ ከሆነ መንግስት ህገ መንግስት የሰጠውን መብት ተግባራዊ ለማድረግ እንደሚገደድ ጠቅላይ ሚኒስትር አብይ አህመድ ገለጹ።
በርካታ ጥረት የሚያደርጉ የሃይማኖት አባቶች እና ተቋማት እንዳሉ ሆኖ የምትዘናጉ ተቋማት ጥንቃቄ እንድታደርጉ፣ ወደ ከፋ አስገዳጅ እርምጃዎች ከመግባታችን በፊት በኃላፊነት ስሜት ለተወሰነ ጊዜ ገታ መደረግ እንዳለበት፣ የምታምኑትን በተግባር እንድታውሉ አደራ ማለት እንፈልጋለን።
እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ለዕለቱ ያሰናዳናቸውን ብዙ ፕሮግራሞች ታዳምጣላችሁ። የዕለቱን መርሃ ግብር በመምራት ጽዮን ግርማ አብሬያችሁ አመሻለሁ። ኤልያስ አስማረ ፕሮግራሙን በማቀናበር አብሮን ይቆያል። አድማጮች፣ በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የምትሰሙትን የዕለቱን ቅንብር የምናስደምጣችሁ ከየመኖሪያ ቤታችን አቀናጅተን ነው። አሁን ለአጫጭር ዜናዎች ከሀብታሙ ስዩም ጋር ልተዋችሁ።
አመሰግናለሁ ጽዮን። ኢትዮጵያ ውስጥ በኮሮና ቫይረስ የተያዙ ተጨማሪ 4 ሰዎች መገኘታቸውን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። በዚህ መሰረት በሀገሪቱ ውስጥ በኮሮና ቫይረስ የተያዙ ሰዎች አጠቃላይ ቁጥር 16 ደርሷል። መጋቢት 5 ቀን 2012 ዓ.ም ከኮንጎ ብራዛቪል የተመለሱ የ72 ዓመት ሞሪሼሳዊ፣ የ61 ዓመት የአዳማ ከተማ ነዋሪ የሆኑ ኢትዮጵያዊ፣ መጋቢት 12 2012 ዓ.ም እስራኤል ሀገር ደርሳ የተመለሰች የ28 ዓመት ኢትዮጵያዊት፣ የውጭ ሀገር የጉዞ ታሪክ የሌላት ቢሆንም የበሽታው ምልክት ከታየባቸው ሰዎች ጋር የነበራት ግንኙነት እየተጣራ መሆኑ የተነገረላት የ24 ዓመት ኢትዮጵያዊት ወጣት አዳዲስ ተጠቂዎች መሆናቸው ተነግረዋል። አራቱ ግለሰቦች በአሁኑ ወቅት በለይቶ ማከሚያ ውስጥ የሕክምና ክትትል እየተደረገላቸው መሆኑን ኢንስቲትዩቱ በፌስቡክ ገጹ በኩል ገልጿል። ኢትዮጵያ የኮሮና ቫይረስ ስርጭትን ለመከላከል ይጠቅማሉ የተባሉ መመሪያዎችን ማያከብሩ ዜጎች ላይ እርምጃ እንደምትወስድ አስታውቃለች። የሀገሪቱ የፌዴራል ፖሊስ ኮሚሽነር በዛሬው ዕለት ለጋዜጠኞች ባስተላለፉት መልእክት ሁኔታውን አግባብ ላልሆነ ጥቅም ለመዋል በጣሩ ከ5000 ባላነሱ ነጋዴዎች ላይ እርምጃ መወሰዱንም ተናግረዋል። የኮሮና ቫይረስ ስርጭትን ለመከላከል የሚመከሩ ደንቦችን አብዛኛው ዜጋ እያከበረ እንደሆነ ጠቅሰው አሁንም ግን መመሪያ እየጣሱ የሚገኙ በመኖራቸው ወደ እርምጃዎች እንደሚያመሩ አስታውቀዋል።
ተጠጋግቶ መሄድ፣ መሳፈሪያ ቦታ ላይ ሰልፍን በርቀት ጠብቆ አለመሄድ፣ የሚቀመጥበት ቦታ ላይ በጣም መጠጋጋት የመሳሰሉት ችግሮች ለኮሮና ቫይረስ ወረርሽኝ እጅግ በጣም አጋላጭ ናቸው ተብሎ በተደጋጋሚ ትምህርት እየተሰጠን ያለው እነዚህን ተግባሮች ለማረም በማስተማር በመገሰጽ እንዲሁም ሕጋዊ እርምጃዎችን በመውሰድ ከዛሬ ጀምሮ የምንሰማራ መሆናችንንም ለማሳወቅ እፈልጋለሁ።
የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን በኮሮና ቫይረስ መያዛቸውን አስታውቀዋል። በትዊተር ገጻቸው ላይ በተለቀቀ የምስል መልእክት ጆንሰን ለክፉ የማይሰጥ ትኩሳትና ተከታታይ ሳል እንዳለባቸው ተናግረዋል። ትክክለኛ እርምጃ ነው ባሉት ውሳኔ መሰረት ራሳቸውን አግልለው ከቤታቸው ስራቸው እንደሚቀጥሉም አስታውቀዋል። ደቡብ አፍሪካውያን የኮሮና ቫይረስ ስርጭትን ለመቀነስ በማሰብ የተጣለውን የሶስት ሳምንት ብሔራዊ ገደብ ዛሬ ጀምረዋል። በሀገሪቱ ውስጥ በቫይረሱ የተጠቁ ሰዎች ቁጥር 900 ደርሷል። ፕሬዚደንት ሲሪል ራማፎሳ ትናንት ወታደሮቻቸው የደግነት ኃይሎች እንዲሆኑ አሳስበዋል። ሰዎች በቫይረሱ ምክንያት ፍርሃት እንዳደረባቸው ያወሱት ፕሬዚዳንቱ ወታደሮች ሁኔታዎችን የሚያባብስ አንዳች ነገር እንዳያደርጉ አሳስበዋል። ራማፎሳ ተመሳሳይ ይዘት ያለው መልእክት ለፖሊስ ኃይላቸውም አድርሰዋል። ደቡብ አፍሪቃ ያስተላለፈችው እገዳ ከጥብቅ እገዳዎች አንዱ ተደርጎ ተቆጥሯል። የአልኮል ሽያጭና ውሻን ለማንሸራሸር መሞከር ሳይቀሩ ታግደዋል። ሰዎች ለሚቀጥሉት 3 ሳምንታት በአደባባይ ስፖርታዊ እንቅስቃሴዎችን ማድረግም አይፈቀድላቸው። የሀገሪቱ ድንበሮች የተዘጉ ሲሆን አስፈላጊ ሸቀጦችን የያዙ ጭነቶች ግን ወደ ሀገሪቱ እየገቡ ይገኛሉ። የቫይረሱ መዛመት መሻሻል ካላሳየ ለአንድ ቀናት የተጣለው እገዳ ሊራዘም ይችላልም ተብሏል። አፍሪካውያን ከኮሮና ቫይረስ ራሳቸውን እንዲጠብቁ ለማስተማር ታዋቂ ሰዎች ወደ ሙዚቃ ፊታቸውን እያዞሩ ነው። የዩጋንዳው ሙዚቀኛና የፖለቲካ ሰው ቦቢ ዋይን ሰዎች ማህበራዊ መራራቅን እንዲተገብሩ በሙዚቃው እያስተማረ ይገኛል።
ሶሻል ዲስታንስ ካራንታይን
የቀድሞው እውቅ እግር ኳስ ተጫዋች የአሁኑ የላይቤሪያ ፕሬዚዳንት ጆርጅ ዊሃም ማይክ ጨብጠዋል። በበሽታ የሚጠቁት የቤተሰቦቻችሁ አባላት ሊሆኑ ይችላሉ፣ ስለዚህ አብረን እንፋለም የሚል መልእክት ያለው ሙዚቃም አቀንቅኗል። ኢንድሎቭ የወጣቶች ህብረ ዝማሬ ቡድን አባላት ከደቡብ አፍሪካ በበኩላቸው አትደናገጡ፣ ይህንን ጊዜ እንወጣዋለን የሚል መልእክት ያለው ሙዚቃቸውን አዳርሰዋል። አሁን ያሉን አጫጭር ዘገባዎች እነዚህ ናቸው። ጽዮን
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ዩኒቨርሲቲዎችና ኮሌጆችን ጨምሮ በኢትዮጵያ የሚገኙ ትምህርት ቤቶች ለተጨማሪ 2 ሳምንታት ዝግ ሆነው እንዲቆዩ መወሰኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ማህበራዊ ርቀትን የመጠበቅ ጉዳይ በገበያ ስፍራዎችና በሃይማኖት ተቋማትም በጥብቅ ተፈጻሚ መሆን እንደሚገባው አሳስበዋል። ይህ ካልሆነ ግን በህገ መንግስቱ የተቀመጠውን መብት በመጠቀም ሃይማኖታዊ ስብሰባዎች እንዲቋረጡ እንደሚደረግ ተናግረዋል። የኮሮና ወረርሽኝን ለፖለቲካ ዓላማ ለመጠቀም ይሞክራሉ ላሏቸው ማሳሰቢያ አስተላልፈዋል። እስክንድር ፍሬው ተከታዩን ዘገባ አድርሶናል።
ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ህዝብ መልእክት ያስተላለፉት የኮሮና ቫይረስ ወረርሽኝን ለመከላከል ከተቋቋመው ብሔራዊ ኮሚቴ ጋር ከተወያዩ በኋላ ነው። አዳዲስ ውሳኔዎችን ይፋ አድርገዋል፣ ማሳሰቢያዎችን ሰጥተዋል። በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር 16 መድረሱን የተናገሩት ጠቅላይ ሚኒስትር አብይ ስርጭቱን ለመከላከል ቀደም ሲል የወጡ ውሳኔዎች እንደሚቀጥሉ ይፋ አድርገዋል። ለሁለት ሳምንታት በሚል ተዘግተው የቆዩ ትምህርት ቤቶች ለምሳሌ እንደተዘጉ እንደሚቀጥሉ አብራርተዋል።
ትምህርት ቤት ጋር ተያይዞ ባለፉት 2 ሳምንታት ሃይ ስኩል ዘግተን የቆየን ሲሆን ዩኒቨርሲቲዎች ደግሞ ባሉበት ኮምፓውንድ ባሉበት ካምፓስ ቆይተው በርቀት እንዲማሩ ጥረት ሲደረግ ቆይቶ የነበረ ቢሆንም ያ ሙሉ በሙሉ በተለያየ ምክንያት ያልተሳካ በመሆኑ የዩኒቨርሲቲ ተማሪዎች ወደ የቤታቸው እየሄዱ ነው ያሉት። ለዚያ በጣም በርካታ ምክንያቶች አሉ። ነገር ግን አሁን ያን መዘርዘር አያስፈልገኝም። ለሚቀጥሉት 2 ሳምንታት ተጨማሪ ሁሉም ትምህርት ቤቶች ዝግ ሆነው እንዲቆዩ ተወስኗል። ባለፈው ካደረግነው 2 ሳምንት ቆይታ ተጨማሪ ለሚቀጥሉት 2 ሳምንታትም ትምህርት ቤቶች የተዘጉ ይሆናሉ ማለት ነው።
መተፋፈግን ከማስቀረትና ማህበራዊ ርቀትን ከመጠበቅ አንጻር እየታዩ ያሉ ክፍተቶችንም አንስተዋል ጠቅላይ ሚኒስትሩ። በተለይ በገበያ ስፍራዎችና በሃይማኖት ተቋማት አካባቢ ማህበራዊ ርቀትን የመጠበቁ ጉዳይ በጥብቅ ተፈጻሚ መሆን እንዳለበት አሳስበዋል።
ማህበራዊ ርቀት ወይም ሶሻል ዲስታንሲንግ የምንለውን በአብዛኛው ለውጥ ያለ ብዙዎች ያሻሻሉት ቢሆንም አሁንም የተሟላ ሆኖ አላገኘ ነው። የሃይማኖት ተቋማት፣ ገበያ ስፍራዎች እንዲሁም አልፎ አልፎ አንዳንድ ቦታ ላይ በርከት ያሉ ሰዎች ለወረርሽኙ ምንም አይነት ግንዛቤ ያልፈጠሩ በሚመስል መንገድ ተሰባስቦ የሚታዩበት ሁኔታ ታይቷል። ይህ ችግር እስካሁን ኢትዮጵያ ውስጥ ምንም ሰው ያልገደለ ቢሆንም ወደ ከፋ ችግር የገባን እንደሆነ እንኳን እኛ ከኛ የተሻለ ኢኮኖሚ ከኛ የተሻለ ዝግጅት ያደረጉ ሀገራት በከፍተኛ ደረጃ እየተፈተኑ ስለሆነ ኢትዮጵያውያን በድጋሚ በከፍተኛ የኃላፊነት ስሜት ከመንግስት ጎን በመሆን ይህን ወረርሽኝ በጥንቃቄ መከላከል ስለምንችል የበኩላችሁን ድርሻ እንድታበረክቱ አደራ ማለት እፈልጋለሁ።
ማህበራዊ ርቀትን የመጠበቁ ጉዳይ ተግባራዊ የማይደረግ ከሆነ ግን መንግስታቸው በህገ መንግስት የተሰጠውን መብት ተግባራዊ ለማድረግ እንደሚገደድ ጠቁመዋል ጠቅላይ ሚኒስትሩ።
በህገ መንግስቱ በግልጽ እንደተቀመጠው በአንቀጽ 27(5) እና በ93(4) ባለው መሰረት መንግስት የሃይማኖት ተቋማትን ጨምሮ እንደዚህ አይነት የበሽታ ወረርሽኝ ሲያጋጥም መዝጋት ስልጣን የተሰጠው መሆኑ ይታወቃል። መንግስት ይሄንን ስልጣኑን ተጠቅሞ ወደ ማገድ ያልገባው እነዚህ ተቋማት ዋና አላማቸውና ፍላጎታቸው ህዝባቸውን መጠበቅ፣ ህዝባቸውን ማስተማር፣ ህዝባቸውን ማንቃት ስለሆነ በዚያ መንገድ ሳይሆን በንግግርና በትብብር መስራት ይቻላል ከሚል እምነት የተነሳ መሆኑንና በርካታ ጥረት የሚያደርጉ የሃይማኖት አባቶች እና ተቋማት እንዳሉ ሆኖ የምትዘናጉ ተቋማት ጥንቃቄ እንድታደርጉ ወደ ከፋ አስገዳጅ እርምጃዎች ከመግባታችን በፊት በኃላፊነት ስሜት ለተወሰነ ጊዜ ገታ መደረግ እንዳለበት የምታምኑትን በተግባር እንድታውሉ አደራ ማለት እንፈልጋለን።
ወረርሽኙን ለፖለቲካ ፍጆታ ለማዋል የሚንቀሳቀሱ ወገኖች ከዚህ ድርጊታቸው እንዲታቀቡም ጠቅላይ ሚኒስትሩ በመልእክታቸው ጠይቀዋል።
የዚህን ወረርሽኝ አጋጣሚ ለፖለቲካ ፍጆታ የምታውሉ ግለሰቦች ኢትዮጵያዊ ማንነታችሁን እንዳትዘነጉ፣ በእንደዚህ አይነት ጊዜ በተቻለ መጠን በመደጋገፍ እውነተኛ መረጃ በማቀበል ህዝቡን ማንቃት እንጂ የፖለቲካ ቁማር መጫወትን ብዛም ጠቃሚ ያለመሆኑን፣ ህዝብ ከሞተ፣ አገር ከተጎዳ፣ ኢኮኖሚ ከወደቀ፣ ምናልባት እድል ቀንቷችሁ መንግስት ብትሆኑ ኃላፊነት ብትወስዱ ጣጣው አሁን የሚቆም ሳይሆን ወደ እናንተ የሚሸጋገር ስለሆነ ይህን ሀገራዊ ችግር ከምንም ፖለቲካ ሀሳብ እና ፍላጎት በወጣ መንገድ ህዝባችን ለመታደግ፣ አገራችን ለመታደግ፣ ኢኮኖሚያችን ለመታደግ እንድንጠቀምበት አደራ ማለት ፈልጋለሁ።
ጠቅላይ ሚኒስትር አብይ አህመድ በዛሬው መልእክታቸው የኮሮና ቫይረስ ወረርሽኝን ለመከላከል እየተደረጉ ያሉ ሌሎች ዝግጅቶችንም ዘርዝረዋል። በአዲስ አበባ ብቻ 134 የማቆያ ስፍራዎች መለየታቸው፣ ሚሊኒየም አዳራሽን ጨምሮም ከ44,000 በላይ አልጋ የሚይዙ ቦታዎች መዘጋጀታቸው ከተዘረዘሩት ተግባራት መካከል ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ደግሞ የጅቡቲ መንግስት ህገ ወጥ ናቸው ብሎ ወደ ኢትዮጵያ የመለሳቸውን 810 ኢትዮጵያውያን ተቀብሎ በለይቶ ማቆያ እንክብካቤ እያደረገ መሆኑን የድሬዳዋ አስተዳደር አስታውቋል። ለ14 ቀናት በሚቆዩበት መለያ ስፍራ መሰረታዊ አቅርቦቶች እንደሚሟሉላቸውና የኮሮና ቫይረስ ምርመራ እንደሚደረግላቸውም ተገልጿል። አዲስ ቸኮል ዝርዝሩን ይዟል።
የጅቡቲ መንግስት ኢትዮጵያውያኑን ለምን ከሀገሯ እንዲወጡ እንዳደረገቻቸው ባልተገለጸበት የምክትል ከንቲባ አህመድ መሐመድ ቡ መግለጫ የድንበር ከተማ ከሆነችው ደወሌ የመጡ 814 ዜጎች በለይቶ ማቆያ አስፈላጊ ድጋፍ እየተደረገላቸው ነው ተብሏል።
ትናንትና መጋቢት 17 814 ብዛታቸው የሚሆን በላይ የሚሆኑ ዜጋዎቻችን ከኢትዮ ጅቡቲ የድንበር ወሰን ተመልሰው ወደ ድሬዳዋ ገብቷል። ድሬዳዋ ገብቷል ስንል ወደ ከተማ ሳይሆን ያስገባ ነው። እነዚህን ሰዎች ማለት ኬላ አድርገን ከተማው ጫፍ ላይ ከከተማው 5 ኪሎ ሜትር ርቀት ባለው ማለትም የኢትዮጵያ የጉምሩክ ኮሚሽን አዲሱ ህንፃ ውስጥ ለተወሰነ ጊዜ ተለይቶ ማቆያነት እንዲያርፉ ተደርጓል። በመሆኑም እነዚህ ወገኖቻችን ለ14 ቀናት አስፈላጊው ክትትልና ድጋፍ እየተደረገላቸው ለይቶ ማቆያ የሚቆዩ ይሆናል። በዚህ ወቅትም የሚያስፈልጋቸው የምግብ፣ የመጠጥ፣ የአልባሳት፣ የንጽህና መጠበቂያ፣ የጤና፣ የጸጥታና የደህንነት አገልግሎት በአጠቃላይ በመስተዳደራችን የሚሸፍንና የሚፈጸም ይሆናል። ከ14 ቀን በኋላ አስፈላጊው የመለየት እና የማጣራት ምርመራ ሂደት ከተከናወነ በኋላ አስተዳደራችን የትራንስፖርት ዝግጅት በማድረግ ወደ መጡበት ክልልና የትውልድ ቦታቸው እንዲሸኙ ይደረጋል።
ከነኚህ ኢትዮጵያውያን መካከል 4ቱ የትኩሳት ምልክት ስለታየባቸው የደም ናሙናቸው አዲስ አበባ ተልኮ መመርመሩንና 4ቱም ከኮሮና ቫይረስ ነጻ መሆናቸው መረጋገጡን አቶ አህመድ በመግለጫቸው አስታውቀዋል። ከ814ቱ በተጨማሪ ሌሎች በጅቡቲ ኗሪ የነበሩ ኢትዮጵያውያንም ወደ ድንበር ከተማዋ ደወሌ መድረሳቸው ተሰምቷል። ከዚህ ባሻገር በድሬዳዋ አስተዳደር የኮሮና ቫይረስን ለመከላከልና ለመቆጣጠር የተቋቋመው ግብረ ኃይል የአስተዳደሩ ኗሪዎች እንዲሁም የመንግስትና የግል ተቋማት ሊተገብሯቸው ይገባሉ ያሏቸውን መመሪያዎችንም የግብረ ኃይሉ ሰብሳቢ አቶ አህመድ መሐመድ ቡህ ይፋ አድርገዋል።
በአስተዳደሩ በአጠቃላይ በተለይም በከተማ ያለውን ሰፊ የሰዎች እንቅስቃሴ በመቀነስ የቅድመ መከላከል ስራውን ለማጠናከር ሲባል የህመም ችግር ያለባቸው፣ እድሜያቸው የገፋ፣ ነፍሰ ጡርና የሚያጠቡ እናቶች የመንግስት ሰራተኞች በቀጥታ ከቤታቸው እንዲቆዩ ተወስኗል። በተጨማሪም ሌሎች በቤታቸው መቆየት ያለባቸው በቤታቸው ሆነው ስራቸውን ለመስራት የሚችሉ ሰራተኞችን በተመለከተ በየተቋማቱ የማኔጅመንት ኮሚቴ ውሳኔ እንዲሰጥ ተወስኗል። ስለዚህ ያንዳንዱ ሴክተር መስሪያ ቤት ማን ይቆያል ማን ከቤት ሆኖ ይሰራል የሚለው በጽበት ቤቱ ወይንም በቢሮ ይወሰናል ማለት ነው።
ሆኖም ይህ እድል ፖሊስን፣ ደንብ ማስከበርን፣ ትራንስፖርት ባለስልጣንና ጤና ቢሮን የመሳሰሉ ተቋማትን እንደማይመለከት አቶ አህመድ አስታውቀዋል። በተጨማሪም የከተማ ትራንስፖርትን በተመለከተም አዲስ አቅጣጫ ተቀምጧል።
ድሬዳዋ ከተማ አውቶቡስ ከወንበር ከመጫን አቅሙ ቀንሶ እንዲጭንና የንጽህና መጠበቂያ ግብአቶችን አሟልቶ አገልግሎት እንዲሰጥ ተወሰነዋል። የመንግስት መስሪያ ቤት ሰርቪሶች ወንበርን ከሚጭኑት መጠን በመቀነስ ሰው በምልልስ ሰርቪስ እንዲሰጡ ተወሰነዋል። በተጨማሪም ከስራ መውጫና መግቢያ ሰዓት ውጭ ባለው ጊዜ የሚመደብላቸው ቦታ ተገቢውን የጥንቃቄ ግብአቶች አሟልተው በነጻ ትራንስፖርት አገልግሎት እንዲሰጡ ተወስኗል። የግል የህዝብ ትራንስፖርት ስራ ላይ የተሰማራችሁ ወገኖች የተሳፋሪውን ቁጥር ከተፈቀደ የመጫን መጠን በመቀነስ የመተፋፈግ እንዳይፈጠርና በተሳፋሪው መካከል በቂ ርቀት እንዲኖር በማድረግ ተገቢው አገልግሎት እንድትሰጡ እያሳሰብን ይህንን የማይፈጽሙ አካላት ላይ የሚመለከተው የመንግስት አካል ተገቢው እርምጃ እንዲወስድ መታዘዙን እንገልጻለን።
ምክትል ከንቲባው 11 ዜጎች ኮሮና ቫይረስ ከተገኘባቸው ከጅቡቲና 15 ነዋሪዎቿ በኮሮና ቫይረስ ከተያዙባት አዲስ አበባ የሚመጡ ሰዎች ለ14 ቀን ራሳቸውን ነጥለው እንዲቆዩ የጠየቁ ሲሆን ስብሰባ፣ ሰርግና ተዝጋርን የመሳሰሉ ሁሉ እንዳይካሄዱ ከልክለዋል። የግድ አስፈላጊ የሆኑ ስብሰባዎች ከ20 ሰው ያልበለጡ እንዲሆኑና የጤና ቢሮ ፈቃድ ማግኘትም አለባቸው ተብሏል። መዋኛ ስፍራዎች፣ የስፖርት ውድድሮች፣ የአካል ብቃት ማዘውተሪያዎችና የመሳሰሉትም እንዲዘጉ ተወስኗል። ሰዎች የሚሰበሰቡባቸው ጭፈራ ቤቶች፣ መጠጥ ቤቶች፣ ሽሻ ቤቶችና መሰል ተቋማትም እንዲሁ እንዲዘጉ ተወስኗል። ሌሎች ማህበራዊ ርቀትን የሚጠብቁ እርምጃዎችም እንዲወሰዱ ነው ምክትል ከንቲባው ያሳሰቡት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችንን ነው። ወደ ተከታዩ ዘገባችን እናልፋለን። በኮቪድ-19 ወረርሽኝ ስጋት ሳቢያ ሀገሮች ድንበሮቻቸውን እየዘጉ በረራዎቻቸውንም እያቋረጡ ናቸው። ግለሰቦችም በየቤታቸው እንዲቆዩ በሰፊው እየተመከረና በአንዳንድ ሀገሮችም አስገዳጅ ሕጎችን አውጥተው እያስፈጸሙ ናቸው። እንደዚህ አይነት አያያዝና አሰራር ታዲያ የሰው ልጅ ኑሮ ከእጅ ወደ አፍ በሆነባቸው የአፍሪካ ሀገሮች ውስጥ ምን ያህል ትርጉም አላቸው? የአካላዊ መራራቅ ወይም በቤት ውስጥ ተለይቶ የመቀመጥ ሀሳብ ኢትዮጵያ ውስጥ ምን ያህል ውጤታማ ይሆናል? ለመሆኑ ምን ይበጃል? ስትል ኤደን ገረመው በእንግሊዙ ኤደንብራ የንግድ ትምህርት ቤት በምጣኔ ሀብት ዘርፍ የዶክትሬት ዲግሪ ጥናት እያደረጉ ያሉትን አብዱል መናን መሐመድን፣ ዶክተር ሙኒር ካሳን ከኢትዮጵያ የጤና ሚኒስቴር ደግሞ ዶክተር ሙኒር ካሳን አነጋግራ ተከታዩን ዘገባ አሰናድታለች።
ዓለም በሙሉ በዚህ ሰዓት ከማይታየው ኮቪድ-19 ጋር ግብግብ ገጥሟል። ኮቪድ-19 የተሰኘው ቫይረስ የዕለት ተዕለት ተጠቂዎችና የሟቾች ቁጥር እየጨመረ መጥቷል። የሕክምና ባለሙያዎችም የበሽታውን ስርጭትና አደጋ ለመቆጣጠር ለጊዜው ያለው ብቸኛው አማራጭ አካላዊ መራራቅና በቤት ውስጥ መቀመጥ እንደሆነ በተደጋጋሚ እየተናገሩ ይገኛሉ። በቤት ውስጥ መቀመጥ ግን በተለይ በከተማና በከተማ ዙሪያ ለሚኖሩ የግል ድርጅት ተቀጣሪዎች፣ የቀን ሰራተኞችና ለፍቶ አዳሪዎች ላይ ከፍተኛ የሆነ የኑሮ ጫና የሚያስከትልና ሰዎችን የዕለት ጉርስ በማግኘትና በጤና ከመሰንበት መካከል አጣብቂኝ ውስጥ የከተተ ጉዳይ ሆኗል። በኤደንብራ ዩኒቨርሲቲ የምጣኔ ሀብት የዶክትሬት ተማሪ የሆኑት የቢዝነስ አማካሪው አቶ አብዱል መናን መሐመድ በዚህ ወቅት መንግስት ህብረተሰቡ በአካል እንዲራራቅና አርፎ በቤቱ እንዲቀመጥ አጣዳፊ የሆነ በጀት መድቦ ማህበረሰቡ መሰረታዊ የሆነ ምግብ የሚያገኝበትን ሁኔታ ማመቻቸት አለበት ይላሉ።
አሁን ከኢኮኖሚ አኳያ ያየነው እንደሆነ 80% ህዝባችን በገጠር የሚኖር ነው። 20% ደግሞ አካባቢ ከተማ አካባቢ የሚኖር ነው እና የገጠሩ ህብረተሰብ ያው በግብርና ነው መተዳደሪያው እና ይሄ የገበሬ ዋና ነው ትንሽ የተበታተነና የተራራቀ ነው ከከተማው አኳያ ስናየው። 20% አካባቢ ደግሞ ከተማ ቢኖርም በጣም የተፋፈገ የከተማ ህይወት ውስጥ የሚኖር ነው እና ከዛም ውስጥ ደግሞ ትልቁን ቁጥር የሚይዘው 1/4 ህዝብ የከተማው አዲስ አበባ ነው የሚኖረው እና አዲስ አበባ ደግሞ ጌትዌይም ነው ወደ ዓለም አቀፍ ተጓዦች የሚገቡበትም የሚወጡበትም ትልቁ ጌትዌይ ነው እና በጣም ኤክስፖዝድ የሆነውም ደግሞ አዲስ አበባ ነው እና የወሰደው እርምጃ ሶፋር መንግስት እየወሰደ ያለው ዩኒቨርሲቲ ተማሪዎች ወደ ቀያቸው እንዲመለሱ እንደዚሁም ደግሞ ፌዴራል መንግስት ሰራተኞች ከቤታቸው ሆነው እንዲሰሩ የሚል ነገር መንግስት ብሏል እና አሁን ትልቁ እንትን ያለው በግል የሚተዳደሩት ጋር ስንመጣ ነው። በግል ከተማ ውስጥ በግል ሰርቶ የሚተዳደሩ አብዛኛው ህብረተሰብ ክፍል በዕለት ተዕለት ህይወት የለም። ዛሬ ሰርቶ ዛሬ በልቶ የሚያገኘው ገቢ የሚኖር ነው። ያው ስራ የሌለውም እንዳለ ሆኖ ማለት ነው። አሁን መንግስት አንድ ስቴፕ ወስዶ ልክ እንደሌላው ሀገር ይህንን ህብረተሰብ ክፍል ቤታችሁ ተቀመጡ የሚል ነገር ቢመጣ ይሄ ህዝብ ለጤና ፋይዳ እንዳለው አይጠፋኝም። ይሄ ህዝብ ደግሞ እንዴት ነው መኖር የሚችለው ሳይሰራ የሚለውን ጉዳይ መታሰብ አለበት አት ዘ ሴም ታይም እና ይሄ ነገር በጣም በጣም ያሳስባል። ለምን ብዙ ሰዎች ሊቸገሩ ሊራቡ ሊጠሙ ይችላሉ ሊተቀመጡ ቢባል እና ማስፈጸሙ እንኳን ቢቻል ነው ማለት ነው መሰረታዊ ምግብ የማዘጋጀቱን ነገር መታሰብ አለበት የሚል ነው እምነት ያለኝ። አሁን ሌላ ሀገር እንደምናየው ትንንሽ ቢዝነሶች ትልልቅ ቢዝነሶችን መንግስት ረዳቸዋለው ሰራተኞቻቸውን እንዳይበትኑ ማለት ነው እና የበለጠ ኢኮኖሚ ቀውስ እንዳይመጣ በጀት አጽድቆ ረዳቸዋለው እያለ ነው እና እኛም ጋር ስንመጣ ከዚህ በላይ ከባድ ችግር ሊገጥመን የሚችል ነገር ያለ አይመስለኝም። እና በጣም ከባድ የሆነ ጉዳይ ስለሆነ ኢመርጀንሲ በጀት ማጽደቁ ከምንም በላይ ቅድሚያ የሚሰጠው ነው። ሌላ ቅድሚያ ልንሰጠው የምንችለው ጉዳይ የለም። መቀነስ ያለባቸው ምንም ነገሮች ቀንሶ ይህን ቅድሚያ መስጠት ያስፈልጋል ብዬ አምናለሁ። ተጨማሪ ሳፕሊመንታሪ በጀት የተለመደ ነው እኛ መንግስት የለም። አመቱ አጋማሽ ላይ ገንዘቡን ብቻ ማዘጋጀቱ አይደለም እኛ ሀገር ሎጂስቲክሱንም አብሮ ማሰብ ያስፈልጋል። ሰቡ ገንዘቡ ስለሰጡት ብቻ ምግብ ላይ ያገኛል ማለት አይደለም። ተረታዊ የሆነ ምግብንም ካሁኑ ዘይት፣ ምናልባት ስንዴ፣ እንደዚህ ያሉትንም ነገሮች አብሮ እንትን ማድረግ ያስፈልጋል እና ቁርስ በጀቱ ላይ ጫና አለ። በጀት ዲፊሲታቸውን ሊያሰፋ ይችላል፣ እንደዚሁም ብድር ሊያመጣ ይችላል። ብዙ ጊዜ ከዛ ውስጥ ግን ከጉዳዩ ክብደት አኳያ ይሄ መውሰድ ያለብን እርምጃ ነው።
ዶክተር ሙኒር ካሳ በጤና ጥበቃ ሚኒስቴር ባልደረባ ናቸው። ህብረተሰቡን ሙሉ ለሙሉ ከቤት አትውጡ ማለት ካለው ማህበራዊ እውነታ አኳያ ከባድ በመሆኑ በቅድሚያ በምጣኔ ሀብቱ ላይ ጫና የማያሳድሩ አካላትን እየዘጋን ነው ያለ ነው ሲሉ ያስረዳሉ።
የአካላዊ መራራቅ ወይም የሰዎች መራራቅ የሚባለው ደረጃ ደረጃ አለው እንጂ በአንዴ ሁሉንም አላልንም እኛ። ለምሳሌ አሁን ጣሊያን አስቸኳይ ጊዜ አዋጅ አውጀው አንድም ሰው ከቤት እንዳይወጣ በወታደር አድርገው ሰውን ሁሉ ቤቱ አድርገዋል። ኢትዮጵያ እንደዛ ለጊዜው ለማለት አይቻልም። እና ስለዚህ እነዚህን ሜጀሮች ቀስ እያልን ነው የምታደርጋቸው። በሁለት ነገር ይለካሉ። አንደኛው ይሄንን ነገር ለማስፈጸም ምን ያህል ቀላል ነው የሚለው ነው። ሁለተኛ ደግሞ ኢኮኖሚክ ኮስት ደግሞ አለው ለሰው። ስለዚህ አሁን እኛ ኢምፕሊመንት ያደረግነው በብዛት ለመፈጸም ቀላል ያሉ ግን ምንም የኢኮኖሚያቸው ያን ያህል ከባድ ያልሆኑትን ነው ያደረግነው። ግን አሁን ደግሞ በህብረተሰቡ ተሰራጭቶ ቢገኝ እንደ ሌሎቹ ሀገራት ደግሞ ያኛውም ደረጃ ላይ ልንመጣ እንችላለን። አሁን ለምሳሌ ትምህርት ቤት መዝጋት ያን ያህል ብዙ ኢኮኖሚ ላይ ጉዳት አያመጣም። ሰው ከቤት ሆኖ የመንግስት ሰራተኛ ቢሰራ የተወሰነ ኢምፓክት አለው እንጂ ያን ያህል ብዙ የኢኮኖሚ ጉዳት የሚያመጣ አይደለም። ስለዚህ ሙሉ ለሙሉ ከርፊው የሚባለው ይሄ አስቸኳይ ጊዜ አዋጅ ታውጆ ከቤት እንዳይወጣ ማድረግ ለእኛ ሀገር በጣም አስቸጋሪ ነው የሚሆነው። ምክንያቱም ሰው በየቀኑ ሰርቶ የሚበላ ነው። እንግዲህ ያ ሲመጣ በጣም አሳሳቢ ነው የሚሆነው። ለዛም እንግዲህ የተለየ እርዳታ ተደርጎ የሚበላው ነገር ካልተዘጋጀ በስተቀር ሰውን ከቤት አትውጣ ማለት ለእኛም በጣም ከባድ ስለሆነ ያው እያየን ነው፣ እየተመካከርንም ነው እንዴት ይደረጋል የሚለው።
የምጣኔ ሀብቱ ባለሙያ አቶ አብዱል መናን መሐመድ የዓለም አቀፍ ኢኮኖሚ መውደቅ በቀጣይ 3 ዓመታትም በውጭ ምንዛሬ የውጭ ንግድና ሀገሪቱ ልታገኝ በምትችላቸው የገንዘብ እርዳታዎችና ብድሮች ላይ ተጽዕኖውን ሊያሳርፍ ስለሚችል ካሁኑ የፖሊሲ ዝግጅት ያስፈልጋልም ይላሉ።
መዋቅሩ ከምዕራቡ ዓለም በጣም የኢኮኖሚያችን መዋቅር በጣም ይለያል። ምዕራቡ ዓለም በብዙ በጣም ኮምፕሌክስ እንትን ሪሴሽንም ዲፕሬሽንም ሊያጋጥም ይችላል። ወደ እኛ ጋር ስንመጣ እንደው ብንወጣው እንኳን በበጀት ዲፊሲትን ብንወጣው የለም ኤክስትራ በጀት ማውጥተን ብንወጣው እዛ ውጭ ዓለም ያለው ችግር ግን እኛንም አፌክት ያደርገናል። ሪሴሽን የመጣ እንደሆነ ኤክስፖርታችንን አፌክት ያደርገዋል፣ ቻንሳችንን አፌክት ያደርገዋል፣ ከውጭ ሀገር የምናገኘው እርዳታና ብድርንም አፌክት ያደርገዋል። ለሚመጡት ዓመታቶች ማለት ነው ሊቀንስብን ይችላል። እንደዚሁም በሀገር ውስጥ ኢኮኖሚ እድገታችንን ሊቀንሰው ስለሚችል መንግስት ዓለም አቀፍ ኢኮኖሚክ ሲቹዌሽን ጋር ተያይዞ የሚመጣውን ነገር ከአሁኑ በደንብ ሊታሰብበት ይገባል። ካሚንግ ቱ ስሪ ይርስ አልኩሽ እርዳታ የሚቀንሰ ረሚታንስ እነዚህ በጣም ወሳኞች ናቸው። ምንዛሬ የምናገኘው በረሚታንስ ነው፣ ኤክስፖርት ነው። እዚህ ሁሉ አፌክት ያደረግብናል። ሆነ ማለት ኢኮኖሚያችንም ያቀዛቀዘዋል። ለምን ኤክስፖርት እንደ በፊቱን አናረግ እንችላለን። እና ከአሁኑ በደንብ መታሰብ ያለበት እና ሶስትና አራት ዓመት ኢኮኖሚክ እንትን ፖሊሲያችን ምን ሊሆን እንደሚገባ የለም። አሁንም ተቀዛቅሷል በፖለቲካ ምክንያት። ይሄ ደግሞ ተጨምሮበት ሌላ ፈርዘር ችግር እንዳያመጣብን ማሰብና ለዛ የሚመጥን የሆነ ኢኮኖሚክ ፖሊሲ ማዘጋጀት ያስፈልጋል።
የምጣኔ ሀብቱ ባለሙያ አቶ አብዱል መናን መሐመድ ሲያጠቃልሉ ህብረተሰቡ አካላዊ መራራቅ ላይ እያሳየ ያለው ቸልታ ነገሮች ከቁጥጥር ውጪ ሆኖ ዋጋ ሳያስከፍል በፊት መንግስት አስገዳጅ የሆኑ እርምጃዎችን እንዲተገብርም ይመክራሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደንን ለዘገባው እናመሰግናለን። ወደ መጨረሻው ዘገባችን ነው የምናልፈው። የኮሮና ቫይረስ በሀገር ኢኮኖሚ ላይ ከፍተኛ ኪሳራ እያደረሰ ነው። በባህር ዳር ከተማ የአበባ አምራች ድርጅቶች በአንድ ሳምንት ውስጥ ከ16 ሚሊዮን ብር በላይ ማጣታቸውን ገልጸዋል። ከ1500 በላይ ሰራተኞቻቸውንም ያለ ስራ መቀመጣቸውን ተናግረዋል። ሁኔታው በዚህ ከቀጠለ የከፋ ኪሳራ እንደሚገጥማቸው ነው የገለጹት። አስቴር ምስጋናው ተከታትለዋለች።
በባህር ዳር ከተማ ሁለት ትልልቅ የአበባ አምራች ድርጅቶች አሉ። የጣና ፍሎራ ኃላፊነት የተወሰነ የግል ማህበር እና ኢትዮ አግሪሴፍት ኃላፊነቱ የተወሰነ የግል ማህበር። እነዚህ ድርጅቶች ምርቶቻቸውን ወደ ውጭ ልከው መሸጥ ባለመቻላቸው በአንድ ሳምንት ውስጥ ከ16 ሚሊዮን ብር በላይ መክሰራቸውን የድርጅቶቹ የስራ ኃላፊዎች ገልጸዋል። የጣና ፍሎራ ኃላፊነቱ የተወሰነ የግል ማህበር የማርኬቲንግ መምሪያ ኃላፊ አቶ አብነት በላይነህ በዚህ ሳምንት ብቻ 10 ሚሊዮን ብር በላይ ማህበሩ ማጣቱን ይናገራሉ። የኢትዮ አግሬሲቭ
ባለፉት 7-8 ቀናት ብቻ ወደ 1.8 ሚሊዮን የሚሆን የአበባ ዘንግ ለመጣል ተገደናል። ወደ የትም ቦታ ኤክስፖርት ማድረግ ስለማንችል በዚህም ይህንን ወደ ገንዘብ ስንተምነው ወደ 288,000 ዩሮ አካባቢ ወደ ብር ስንቀይረው ደግሞ ከ10 ሚሊዮን ብር በላይ እስካሁን ያጣንበት ሁኔታ ነው ያለው። ይህ ሁኔታ እንግዲህ በቀጣይ በተለይ አሁን ደግሞ አብዛኛው የዓለም ሀገራት የአየር በረራዎችን ጭምር ስለዘጉና ማርኬት ስለተዘጋ በዚሁ የሚቀጥል ከሆነ ተጽዕኖ እጅግ የከፋ ይሆናል ማለት ነው። ሰራተኛ ሙሉ በሙሉ ስራ አቁሟል። የምንሰራው ስራ የለም። ስለዚህ የሰራተኛ ደሞዝ ከ700 በላይ ሰራተኛ ነው ያለን። ለነዛ ሰራተኞች የሚከፈለው ደሞዝ እንግዲህ ያለ ስራ እየሆነ ያለበት ሁኔታ ነው ያለው። ስለዚህ በቀጣይ እንግዲህ በአጭር ጊዜ ተቆጣጥሮ ወደ ስራ ካልተመለስ ነገሮች እየከበዱ እንደሚሄድ የሚያሳይ ነው ማለት ነው።
የኢትዮ አግሪሴፍት ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ አቶ ኢሳያስ ከበደ ድርጅታቸው በአንድ ሳምንት ውስጥ በየቀኑ ከ100,000 ብር በላይ እየከሰረ እንደሆነ ይናገራሉ።
ከማርች 15 ጀምሮ ሙሉ ለሙሉ ኤክስፖርት ማድረግን አቁመናል። እኛ በጠቅላላው በቀጥታ ገበያ ላይ ከ45,000 በላይ አበባ ነበረ እንልክ የነበረው
በቀን ነው።
በቀን ወደ ኦክሽን ደግሞ 50,000 ጠቅላላ 95,000 አበባ ነው በቀን ውስጥ የምንልክ የነበረው ወደ አውሮፓና ሚድል ኢስት። እና ይሄ በየቀኑ የቀጥታ ገበያው ወደ $8,000 ነበር የምናገኝበት። የኦክሽኑ ወደ 13,200 ነው ጠቅላላ $21,200 በቀን እያጣን ነው። ይሄ በየቀኑ 678,000 ብር ነው እያጣን ያለ ነው። አሁ ይሄ ተሽያ የሽያጩ ማለት ነው። እንደገና ወደ 30,000 ብር በየቀኑ ለኬሚካልና ማዳበሪያ እናወጣለን። እንደገና የሰራተኛ የወር ክፍያችን አያቆምም። ፊክስድ ኮስት ነው። ወደ 2.3 ሚሊዮን ብር በየወሩ የምንከፍለው ነው። ምንም ሰራተኛ ወዴትም መውሰድ አንችልም። ይሄ ነው እየሆነ ያለ። በሁለተኛ ደግሞ የሰራተኛው ምርት እያመረተ በማይላክበት ጊዜ የሚመጣው ደግሞ ተጽዕኖ፣ ሰራተኛው አበባውን ሲጥል የሚኖረው ጉዳት ደግሞ ከፍተኛ ነው። በቀን ውስጥ ሎካልም እዛም ብለን ከ100,000 አበባ በላይ ወደ ኮምፖስት እየቀየርን ያለ ነው።
አድማጮች እንግዲህ የጋቢና መሰናዷችን በዚሁ ተጠናቋል። ፕሮግራሙን በመምራት አብሬያችሁ የቆየሁት ጽዮን ግርማ ነበርኩ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። እናንተም አብራችሁን ስላመሻችሁ እናመሰግናለን። ሰላም፣ በደህና ደሩ።
ቪኦኤ ሰገንታ አፋን ኦሮሞት Radonizio e se cantava non